የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 9 2016 ዓመተ ምህረት ዝግጅታችን ጀመረ።
ግጭቶች በተደጋጋሚ ያፈናቀሏቸውና በጅጉ የተቸገሩ ዜጎች ቁጥር አስደንጋጭ ጭማሪ እንዳሳየ ተገለጸ።
መንግስት ብዙ ጊዜ የሚጠቀማቸው የኃይል እርምጃዎች ግጭቶች እንዲባባሱ ለውይይት ነገሮች በውይይት እንዳይፈቱ የሚያደርጉ በመሆናቸው አገሪቷ ከግጭት መውጣት አልቻለችም። አገሪቷ ከግጭት ካልወጣች እነዚህ ቀውሶች ይቀጥላሉ። ነገም ብዙ በሚሊዮን የሚቆጠሩ ሰዎች ሊፈናቀሉ ይችላሉ ከተለያየ ቦታ። ያ ደግሞ የዓለም አቀፍ ማህበረሰቡ ሊረዳውን ሊእርዳታ ሊያቀርብ ከሚችልበትም አቅም በላይ ሁሉ ሊያልፍ ይችላል።
ለዜጎች መፈናቀል ምክንያት የሆኑ ግጭቶችን ለመፍታት የሚቻልባቸው ሁኔታዎች እንዲጤኑ ያሳሰቡትን የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያምን የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል።
ይሄ በሽታ እድሜያቸው የገፉ ሴቶች በሽታ ነው ተብሎ ያለው አመለካከት ትክክል አይደለም። እንደውም እድሜ ለጋነት ጀምሮ የሚመጡት ኢንፌክሽኖች ናቸው ለዚህ የሚያጋልጡት።
አሁን ደግሞ የሰማችኋቸው በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የካንሰር ባለሙያ የሆኑትን ወይዘሮ ቤተል ደረጀን ነው። በቀላሉ መከላከልና ታክሞ መዳን በሚችለው የማህፀን ጫፍ ካንሰር ዙሪያም ዘገባ አዘጋጅተናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ህዳር 9 2016 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን፣ ብርሃን ኃይሉም በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ዳስሳለን። ዘና የሚያደርጓቸው ሙዚቃዎችን አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ከ12 በላይ የአፍሪካ ሀገራት መሪዎች በቡድን 20 የአፍሪካ ጥምረት ስብሰባ ላይ ለመሳተፍ ወደ ጀርመን አቅንተዋል። ጥምረቱ በማደግ ላይ ያለችው አፍሪካን ከአውሮፓ ጋር በመዋለ ንዋይ ትስስር እንዲኖራት ለማድረግ ያለመ ነው። የቡድን 20 ሀገራት የአፍሪካ ጥምረት አባላት ኢትዮጵያን ጨምሮ ሞሮኮ፣ ቱኒዚያ፣ ግብጽ፣ ሴኔጋል፣ ጊኒ፣ አይቨሪ ኮስት፣ ጋና፣ ቶጎ፣ ቤኒን፣ ቡርኪና ፋሶ፣ ሩዋንዳና ዴሞክራቲክ ኮንጎ ናቸው። በዚህ ስብሰባ ላይ በአፍሪካ ላይ ያለውን አዲስ የአውሮፓ ፍላጎት ያረጋገጡት የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደርላይን፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እና የኔደርላንዱ ጠቅላይ ሚኒስትር ማርክ ሩት በጀርመኑ መራሄ መንግስት ኦላፍ ሹልዝ አስተናጋጅነት በርሊን ላይ ከሚሳተፉ መሪዎች መካከል እንደሚሆኑ የጀርመን ባለስልጣናት አስታውቀዋል። እንደ አውሮፓውያን አቆጣጠር በ2021 መገባደጃ ላይ ስልጣን ከያዙ በኋላ አፍሪካን በተደጋጋሚ የጎበኙት የጀርመኑ መራሄ መንግስት ሹልዝ በነገው ዕለት በበርሊን የጀርመንና የአፍሪካ ኢንቨስትመንት ጉባኤ ከማዘጋጀታቸው በፊት ዛሬ እሁድ ከበርካታ የአፍሪካ ሀገራት መሪዎች ጋር የሁለትዮሽ ግንኙነት ያደርጋሉ። አውሮፓና ዩናይትድ ስቴትስ በከፍተኛ የህዝብ ቁጥር ሁለተኛ በሆነችው አህጉር አፍሪካ ላይ ሩሲያና ቻይና በወሳኝ ማዕድናት፣ በምጣኔ ሀብት እድሎችና በጂኦፖለቲካዊ ተጽዕኖ ዙሪያ እየፈጠሩ ያሉትን ጫና ለመገዳደር በመጣር ላይ ይገኛሉ። በጎርጎሮሲያኑ 2017 በጀርመን በቡድን 20 ፕሬዚዳንትነት የተመሰረተው የአፍሪካ ትስስር የተሃድሶ አስተሳሰብ ያላቸውን የአፍሪካ ሀገራት፣ ዓለም አቀፍ ድርጅቶችና የሁለትዮሽ አጋሮችን በማሰባሰብ የልማት አጀንዳዎችንና በኢንቨስትመንት እድሎች ላይ ለመወያየት ያለመ ነው። አውሮፓ ስለ ኢንቨስትመንት ስታወራ፣ ቻይና ግን ያለምንም የሞራል ትምህርት ፋይናንስ ትሰጣለች ሲሉ የአፍሪካ ሀገራት ቅሬታ ሲያሰሙ ቆይቷል። በሌላ ዜና ዛሬ እሁድ በመላው ኬንያ ከባድ ዝናብ መጣሉን ተከትሎ በተከሰተ የመሬት መናድና ጎርፍ በአስር ሺዎች የሚሆኑ ሰዎች ላይ ጉዳት የደረሰ ሲሆን በሞምባሳ ወደብ ላይ አገልግሎት እንዲቋረጥ አድርጓል። ባለፉት ሳምንታት በኤልኒኖ የአየር ሁኔታ ክስተት ጋር ተያይዞ በአፍሪካ ቀንድ ድንገተኛና ከፍተኛ ዝናብ የተከሰተ ሲሆን ዝናቡ በኬንያ በትንሹ 46 የሚደርሱ አካባቢዎች ላይ የሰዎችን ሕይወት ቀጥፏል። የኬንያ ምክትል ፕሬዚዳንት ሪጋቲ ጋቻጓ ባወጡት መግለጫ በኬ ኬንያ ቢያንስ 80,000 የሚደርሱ አባወራዎች ተጎድተዋል። በየቀኑም ቁጥሩ እየጨመረ ነው ያሉ ሲሆን አያይዘውም መንግስት ሄሊኮፕተሮችንና የድንገተኛ አገልግሎትን በመጠቀም ለተጎዱ ቤተሰቦች ድጋፍ በማድረግና የነፍስ አድን ስራዎችን በመስራት ላይ ይገኛል ብለዋል። በሀገሪቱ በደረሰው የጎርፍና የመሬት መንሸራተት ወደ ሞምባሳ ወደብና ወደ ናይሮቢ በሚወስደው የጭነት ባቡር መስመር ላይ ያልተጠበቀ መዘግየት የተከሰተ ሲሆን ይኸውም የወደብ አገልግሎት እንዲስተጓጎል አድርጓል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ከጋዛ ሺፋ ሆስፒታል ያለ ጊዜያቸው የተወለዱ ህጻናት ለቀው ወጡ። የዓለም የጤና ድርጅት በትንሹ 31 በጠና የታመሙ ያለ ጊዜው የተወለዱ ህጻናት ከጋዛ ሺፋ ሆስፒታል ወደ ግብጽ መወሰዳቸውን ዛሬ እሁድ አስታውቋል። የእስራኤል ወታደሮች በሐማስ ታጣቂዎች ላይ ባደረጉት ወታደራዊ ዘመቻ ባለፈው ሳምንት ሆስፒታሉ ላይ ድንገተኛ ጥቃት ማድረሳቸው የሚታወስ ሲሆን የዓለም የጤና ድርጅት ልዑክ ትላንት ቅዳሜ ሆስፒታሉን ከጎበኘ በኋላ በአንድ ወቅት በጋዛ ትልቁ እጅግ የላቀና ጥራት ያላቸው የህክምና መሳሪያዎች የነበሩት ሆስፒታል አሁን የሞት ቀጠና ሆኗል ሲል አስታውቋል። የእስራኤል ጦር በሺፋ ሆስፒታል ውስጥ የሐማስ ማዘዣ ማዕከል ነው ብሎ ያመነውን ማዕከል በህንጻው ስር ይገኛል በሚል በሆስፒታሉ ፍለጋ ሲያደርግ የቆየ ቢሆንም ሐማስና የሆስፒታሉ ሰራተኞች ግን ይህ እውነት አይደለም ሲሉ አጣጥለውታል። ይህ በእንዲህ እንዳለ እስራኤል በተቆጣጠረችው ዌስት ባንክ ላይ ባደረሰችው የአየር ጥቃት በአንድ ሌሊት 2 ፍልስጤማውያን ሞተዋል። በሌላ በኩል በሰሜን ጋዛ በሚገኘው ጃባሊያ የስደተኞች መጠለያ ካምፕ ውስጥ በሚገኝ ትምህርት ቤት ላይ የተካሄደው የእስራኤል ወታደራዊ እርምጃን ጨምሮ ቅዳሜ ዕለት እስራኤል በፈጸመችው የአየር ጥቃት በደርዘን የሚቆጠሩ ተፈናቃይ ፍልስጤማውያን ሲቪሎች ተገድለዋል እንዲሁም ቆስለዋል ሲል የመንግስታቱ ድርጅት የፍልስጤም ስደተኞች እርዳታና ስራዎች ኤጀንሲ ዘግቧል። በመጨረሻም የብሪታንያ መከላከያ ሚኒስቴር በሩሲያ የዩክሬን ወረራ ላይ በየቀኑ በሚያወጣው የስለላ መረጃ ሩሲያ የሶቪየት ዘመን ከፍታ ያለው የስለላ አውሮፕላኖችን ወደ አገልግሎት ለማምጣት እያሰበች ነው ሲል አስታውቋል። የዩክሬን ባለስልጣናት ትላንት ቅዳሜ ከባድ የሩሲያ ሰው አልባ አውሮፕላኖችን በመጠቀም የመሰረተ ልማት አውታሮችን መጥተዋል ያሉ ሲሆን በሀገሪቱ ከ400 የሚበልጡ ከተሞችና መንደሮች ውስጥ የኤሌክትሪክ ኃይል አቅርቦት መቆራረጥ አስከትሏል ሲሉ ተናግረዋል። በሌላ በኩል በዩክሬን አየር መከላከያ ትላንት ማምሻውን ከምሽቱ 2 ሰዓት እስከ ንጋት 10 ሰዓት ባለው ጊዜ ከ38ቱ ኢራን ሰራሽ ሻሄድ ሰው አልባ አውሮፕላኖች መካከል 29ን መተው ጥለዋል። በተያያዘ የዩክሬን የኃይል ሚኒስቴር ሩሲያ ባደረሰችው ጥቃት በደቡባዊ ኦዴሳ ክልል 416 ሰፈራዎች እና በደቡብ ምስራቅ ዛፖሪዥያ ክልል ውስጥ ኔትወርኮች ከተበላሹ በኋላ ኤሌክትሪክ ተቋርጧል። በተጨማሪም በኦዴሳ ክልል የነዳጅ ማጣሪያ ፋብሪካም ተመቷል ሲል አስታውቋል። የዩክሬን ባለስልጣናት ነዋሪዎችና የንግድ ድርጅቶች በክረምቱ መጀመሪያ ላይ ሩሲያ በኃይል አቅርቦት መሰረተ ልማቶች ላይ ልታደርሳቸው ለምትችላቸው አዳዲስ ጥቃቶች እንዲዘጋጁም አስጠንቅቀዋል። አድማጮች ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 9/2016 ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
አሁን ከሐማሶች አልፎ የዓለም አቀፍ የሙስሊም ንቅናቄ ቡድን ሊገባበት ይችላል የሚል ስጋት አለኝ እና እስራኤሎች ይህን ግምት በማስገባት ልክ ለእርቁ ለሽምግልናው ጊዜ ቢሰጡ ተቀባይነት ቢያገኝ የተሻለ ይሆናል የሚል ግምት ነው ያለኝ።
በጋዛ ነዋሪ ፍልስጤማውያን አውደ ህይወት ላይ ጥናቶችን ያካሄዱትንና የኢትዮ አረብ የህዝብ ለህዝብ ግንኙነት የጥናት ባለሙያ የሆኑትን ፕሮፌሰር አደም ካሚልን ነው አሁን የሰማችሁት። በሺዎች ለሚቆጠሩ ሰዎች ህልፈት ምክንያት እየሆነ ያለውን የእስራኤልና ሐማስ ጦርነትም በምሽቱ መሰናዷችን እንቃኛለን።
ሊሊ እንዴት ከርመሻል?
እግዚአብሔር ይመስገን። ደሬ አንተ እንዴት ከረምክ?
ሁለት ሳምንታችንን ጠብቀን ስንገናኝ እንግዲህ እዚህ አሜሪካን ሀገር አየሩ ሙሉ ለሙሉ ተቀይሮ ቅዝቃዜው ጠንከር ብሎ ነው የጠበቀን። አንቺም አድማጮቻችን ቢያዩሽ ቁም ሳጥን ውስጥ ልብስ የቀረሻ አትመስይም።
ብችል እንደውም እንደ ሀገራችን ከሰል ባቀጣጥል ከጎኑ ደግሞ ትኩስ በቆሎ እየበላ ትኩስ ሻይ በጠጣ መመርጥ ነበር። እኔ ብርድ አልወድም ደሬ።
ለነገሩ አሜሪካኖች በመጪው ሳምንት የሚያከብሩት ታንክስጊቪንግ ወይም የምስጋና ቀን አለ። ከዚያ ደግሞ የገና አዲስ ዓመት በዓላቸው ይመጣል። ለበዓሉ የሚኖረው ግርግር የሚከበርበት ድምቀት ትንሽ ብርዱን ያስረሳናል። ስለዚህ ሞቅ ብሎን ፕሮግራማችንን እንድንጀምር ሞቅ ያለ ዘፈንን ጋብዝ።
እንደዛ ካልክ የግዛቸው ተሾመን ገሩ መጀንን ጋብዝና ትንሽ ተከሻችንን ተፈታትሽን እንመለስ።
ብርሃን ከስቱዲዮ ታጫውትልናለች።
ግዛቸው ተሾመ ገርመጀን ያለ ተጫውተውን ሞቅ ያለ ባህላዊ ሙዚቃ ሰምተን እየተመለስነው በዚሁ ወደ መጀመሪያው መሰናዷችን እንላ
ይቻላል። የመጀመሪያው ዘገባችን ግጭቶች በተደጋጋሚ ያፈናቀሏቸውና በጅጉ የተቸገሩ ዜጎች ቁጥር አስደንጋጭ ጭማሪ እንዳሳየ መሆኑን ያመለክታል።
በኢትዮጵያ በግጭቶች ለተደጋጋሚ መፈናቀል የተዳረጉ ዜጎች ቁጥር አስደንጋጭ ጭማሪ እንዳሳየ ገለጹ። የመብት ተሟጋቾች መንግስት ፖለቲካዊ አለመግባባቶችን የሚፈታበትን መንገድ እንዲያርም ጠይቀዋል።
በተለይም ባለፉት 3 አመታት የተፈጠሩ ግጭቶች ዜጎችን ለተደጋጋሚ መፈናቀል እንደዳረጓቸው በዚህ ዙሪያ ያነጋገርናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር ወይዘሮ ራኬብ መሰለ አስገንዝበዋል።
በትክክል በተመሳሳይ ደግሞ በዚሁ ጉዳይ ላይ ያነጋገርናቸው በኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር የሆኑት አቶ ያሬድ ኃይለ ማርያምም እንዲሁ ችግሩ በዘላቂነት እንዲፈታ መንግስት የፖለቲካ ለመግባባቶችን የሚፈታበትን መንገድ እንዲያጤንና እንዲያስተካክል ጠይቀዋል። ባለሙያዎቹን ያነጋገረው የመስታወት ባልደረባችን አስማማው አየነው ተከታዩን አዘጋጅቷል።
ኮሮሚያ ክልል ምስራቅ ወለጋ ዞን ሊሙ ወረዳ በ2013 ዓ.ም ተፈናቅለው አሁን በአማራ ክልል እንደሚገኙ የሚናገሩት አቶ ስሜ በለጠ እርሳቸውን ጨምሮ አብሯቸው ከአካባቢ የተፈናቀሉት ዜጎች በተባባሰ ችግር እየኖሩ እንዳሉ ይናገራሉ።
እኛ የምንኖረው በየቦታው ተለያይተን ተፈነጣጥረን የምንኖረው ከመንግስት የሚቀበለን ስላልቻለ በየጥጉ ክራይ ምናምን እያልን በየዶርሙ ምናምኑ ያለነ በሁነት ሰላም በደጋዳሞትም በተበቃ ተበታትኖ ያለው ተፈናቃይ የሚቀበለው አካል ሲያጣ ቀደም ስንዴ ምናምን እንደዚህ ሰተንብር አሁን አይቻልም ተብሎ ተበታትኖ የምንኖር ይህን እንደ ኔ ቤጤዎችን ሰርቶ የሚያድረው አካል እንደ ኔ ቤጤ ተቀምጦ የሚለምንም አለ ቆም የሚያድርም አለ ግሞ በስቃይ ነው ያለሁን።
በተመሳሳይ በትግራይ ክልል ሽሬ እንደ ስላሴ ከተማ እንደሚገኙ የገለጹልን ቄስ ጸጋይ ገብረ ሐዋርያት ከወልቃይት በ2013 ዓ.ም እንደ ተፈናቀሉ ያወሳሉ። በአሁኑ ወቅትም ከቤተሰባቸው ጋር ተፈናቅለው በሽሬ የተጠለሉ ዜጎች እርዳታ ባለማግኘታቸው ለከፍተኛ ችግር እንደተዳረጉ ያመለክታሉ።
እስከዚህ ያው የሸሄ ከተማ ተፈናቀለ ሁሉ የለመንና በዛ በህዝብ እየኖረን ያለ አንዳንዴ በመንግስት ሰጠው አንድ ሁለት ጊዜ እናም ሰጥተናል። አንድ ጊዜ በክልሉ ተብሎ ሰጥተናል። ሁለተኛው ደግሞ ያው አሁን ባለፈው አንድ ነሐሴ አካባቢ ያው ተሰጥተናል። እስከዚሁ ግን ያው በልመና ነው የምንኖረው። የለም ምድርተን እርዳታ ሚባል የለም። አሁን ራሱ አሁን ሊመጣ ነው ተብሎ ስንት ምንገ እየተደራሰን ያለን እዚህ ሽሬ ያው በውሃና በታች ውሃ በላይ ውሃ እየተሰቃየን ያለው በቤት ትምህርት ራሱ ማለት ነው። በቤት ትምህርት ነው የሚኖረው፣ በኬንዳ ነው የሚኖረው እና ምግብም የለም በልመና ነው የሚኖረው። ያው ብርዱም ዝናቡም እንደ እስካሁን ዝናብ አላቋረጠም እየዘነበን ያለ ያው ሁሉ ቤት ትምህርት ይሽል ያለ 18 ቤት ትምህርት ይባላለን። ከ18 ቤት ትምህርት ብዙ መጥፋን ያለ በረሃብና በዝናቡ ራሱ በጣም የተቸገረ ይሰማል።
ዓለም አቀፉ የፍልሰተኞች ድርጅት መድረስ የቻለባቸውን የአገሪቱን አካባቢዎች መሰረት አድርጎ ባወጣው የቅርብ ጊዜ ሪፖርቱ እነዚህን ተፈናቃዮች ጨምሮ በአሁኑ ወቅት ከ4.4 ሚሊዮን በላይ ዜጎች በአገር ውስጥ እንደተፈናቀሉ አስታውቋል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተርና የሕግ ባለሙያ አቶ ያሬድ ኃይለማርያም ባለፉት 3 ዓመታት በአስደንጋጭ ሁኔታ እንደጨመረ የገለጹት የአገር ውስጥ ተፈናቃዮች ቁጥር ኢትዮጵያን በዓለም ከቀዳሚዎች ተርታ አሰልፏታል ይላሉ።
ኢትዮጵያ ውስጥ የሀገር ውስጥ ተፈናቃዮችን ቁጥር ለመጨመር ዋነኛ ምክንያት አንደኛው በእርግጥም ግጭት ነው። በማንነት ላይ ያነጣጠሩ ጥቃቶች በተለያዩ የሀገሪቷ ክልሎች ውስጥ ተፈጽመዋል። በላዩ ላይ ደግሞ ከትግራይ ክልል ከጀት ከተነሳው ጦርነት 2 ዓመት ካስቀጠለው ጦርነት አንስቶ የማያቆሙ ግጭቶች፣ አሁንም ድረስ የሚካሄዱ ግጭቶች በአማራ ክልልና በኦሮሚያ ክልልና በሶማሌ ክልል ድንበር አካባቢ እንደዚሁ ተመሳሳይ ግጭቶች አሉ። ደቡብም ውስጥ አልፎ አልፎ የሚፈጠሩ ግጭቶች አሉ። እነዛን ግጭቶች በመሸሽ ዜጎች ወደ መጠለያ ካምፖች ለመፈናቀል ምክንያት ሆኗቸዋል። ሌላው አብሮ መነሳት ያለበት ጉዳይ ደግሞ ከከተማ ልማት ጋር እየተያያዙ የሚደረጉ የቤት ፈረሳዎችም ለብዙ ሰዎች ለሀገር ውስጥ መፈናቀል ምክንያት ሆነዋል። እንደ ሰብአዊ መብት ድርጅት እንደሚመራ ሰው፣ ሰብአዊ መብትንም እንደሚከታተል ሰው ይሄ የሀገር ውስጥ ተፈናቃዮች ሁኔታ የሀገሪቷን የሰብአዊ መብት አያያዝ እጅግ ወደ ከፋ ወደሚባል ደረጃ ላይ መድረሱን ከሚያመላክቱ ነገሮች አንዱ ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር ወይዘሮ ራኬብ መሰለም ባለፉት 3 ዓመታት በተለያዩ አካባቢዎች የተከሰቱ ግጭቶች ዜጎችን ለተደጋጋሚ መፈናቀል እንዳደረጋቸው ያስገነዝባሉ።
በጣም አሳሳቢ የሆነውና በተለይ ከዘላቂ መፍትሄ ጋር የተያያዘው የጸጥታና የደህንነት ሁኔታ ነው። ብዙውን ጊዜ መጀመሪያ የሚያፈናቀላቸው ግጭት ወይም የጸጥታ ችግር ባለመቀረፉ ወደ አካባቢያቸው መመለስ የሚችሉበት ሁኔታ አይደለም። በዛም ምክንያት ለተራዘመ የመፈናቀል ሁኔታ ውስጥ እንዲኖሩ ይሆናሉ። አንዳንድ ጊዜ እንዲሁም ደፍረው ወደ አካባቢያቸው በሚሄዱበት ጊዜ ንብረታቸው፣ መኖሪያቸው፣ እርሻቸው ጠፍቶ ወድሞ የሚያገኙበት ሁኔታ አለ እና በዛ ሁኔታ ያው እንደገና ህይወታቸውን ለመቀጠል አመቺ ሁኔታ ስለሌለ ለዳግም መፈናቀል ይዳረጋሉ። ራሳቸውን መቻል የሚችሉበትም ሁኔታ አይኖርም። እስካሁን ባየነውም ንብረታቸው ቢጠፋም ቢወድምም ወይ በሌላ በሶስተኛ ወገን ቢወሰድም በፍርድ ቤት ከሰው የማስመለስ ሁኔታው በጣም የለም ማለት ይቻላል። ስለዚህ እሱም ለተጨማሪ አደጋ ለተራዘመ የመፈናቀል ሁኔታ እየዳረጋቸው ነው።
በቅርቡ ለተፈናቃዮች እየተደረገ ያለው የሰብአዊ ድጋፍ አነስተኛ እንደሆነና ይህም ዜጎችን ለከፋ ችግር እየዳረጋቸው እንደሚገኝም ምክትል ዋና ኮሚሽነሯ ይናገራሉ።
ብዙ ክልሎች ያሉ ተፈናቃዮች በተለይ ህጻናት ማልኒትሪሽን የምንለውን ወይም የምግብ እጥረት ደርሶባቸው የተለያዩ አካላቸው ላይ የሚታይ ቁስልም የተለያዩ ጉዳቶችን እየተመለከትን ነው። አሁንም ከባለፈው ዓመት ባልተለየ ሁኔታ የህግ ማዕቀፍ አልጸደቀም። ምንም እንኳን ረቂቁ ቢኖርም ያ የህግ ማዕቀፍ አንድን ተቋም በግልጽ ተፈናቃዮችን በተመለከተ ይሄ ተቋም ነው የሚያደራጀው የሚያስተባብረው በሚል በህግ የተሰየመ ተቋም ባለመኖሩ ብዙ ክፍተቶችን ለመቅረፍ አልተቻለም። ቅድም እንዳልኩት የሰብአዊ ድጋፍ ከፍተኛ ክፍተት አለው። በተለይ ደግሞ የአሜሪካ መንግስት ዩኤስአይዲ የምግብ ድጋፉን ካቆመ በኋላ የተወሰኑ ሌሎች የመንግስትና በጣም ውስን የሆኑ ድርጅቶች ስለሆኑ ድጋፍ እየሰጡ ያሉት ትልቅ ክፍተት ፈጥሯል። ይሄ እንግዲህ እነዚህ ነገሮች እነዚህ ክፍተቶች በሙሉ ደግሞ ህጻናት ላይ ነፍሰ ጡር ላይ አካል ጉዳተኞች አረጋውያን ላይ ደግሞ ችግሩ የባሰና ተደራራቢ ይሆናል ማለት ነው።
የአሜሪካ ዓለም አቀፉ የልማት ተራድኦ ድርጅት ዩኤስኤአይዲ ከአምስት ወራት በፊት ለተረጂዎች መዳረስ የነበረበት ምግብ በአካባቢ ባለሥልጣናት እውቅና ጭምር ለገበያ ቀርቧል በሚል ያቋረጠው እርዳታ በመጪዎቹ የፈረንጆች ወር እንደሚቀጥል ከሰሞኑ አስታውቋል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ግን ከቀድሞም የእርዳታ ተቋማቱ ተፈጽሟል ያሉት ችግር ከጉዳዩ ጋር ግንኙነት የሌላቸውን ተፈናቃዮች ሰለባ ማድረጉ ትክክል እንዳልነበረ ይተቻሉ።
እሱ በራሱ አንድ ለራሱን የቻለ የሰብአዊ መብት ጥሰት ነው። የአስተዳደሩን አካሉን በሚጠይቁት መንገድ መጠየቅ አለባቸው። ነገር ግን እየተራቡ ያሉ ዜጎችን መቅጣት ይሄ የዓለም አቀፍ የሰብአዊ መብት ድርጅቶች አንዱ ራሳቸው የጣሱት የሰብአዊ መብት ጥሰት ነው። ሁለተኛ ለእርዳታ የሚመጡ እህሎችን በዚህ ደረጃ በዓለም አቀፍ ማህበረሰብ ዘንድ በሚያስወቅስ መልኩ ለተራቡ ዜጎች የሚመጡ እርዳታዎችን ገበያ ላይ ማዋል፣ መስረቅ፣ ለሌሎች አላማዎች ማዋል ይሄ ደግሞ በአገሪቷ ውስጥ የታየ በመዋቅር ውስጥ የሚታይ በጣም አስነዋሪም የወንጀል አድራጎትም ነው፣ የሰብአዊ መብት ጥሰትም ነው። በዚህ የዜጎችን መብት ለዜጎች ህይወት መታደግ የሚመጡ ነገሮችን በዚህ መንገድ መጠቀም ሌላው የመብት ጥሰት ነው። በዛ ምክንያት የሚሞቱ የሚታረዙም ሰዎች ካሉ ልክ ቀጥታ እነዛን ሰዎች እንደ ማጥቃት ነው የሚቆጠረው። ለእርዳታ የሚመጣ እህልን ለሌላ ላልተገባ አላማ በመዋል ሰዎችን አደጋ ላይ ይመጣል።
በኢትዮጵያ መንግስት በኩል እየተደረገ ያለውን ሰብአዊ ድጋፍ አስመልክቶ የፌዴራል አደጋ ስጋት ስራ አመራር ኮሚሽን ዋና ኮሚሽነር ዶክተር ሽፈራው ተክለማርያምን ጠይቀናቸው ለምላሹ ፈቃደኛ እንደሆኑ ቢገልጹልንም መልሰን የደወልንና የጽሑፍ መልእክት ያስቀመጥን ቢሆንም ባለመመለሳቸው ሀሳባቸውን ለማካተት ሳንችል ቀርተናል። ይህ በእንዲህ እንዳለ አሁንም በማያባሩ ግጭቶች ምክንያት ዜጎች ከአካባቢያቸው መፈናቀላቸው እንደቀጠለ ነው። የአሜሪካ ድምፅ ያናገራቸውና ከሰሞኑ ከአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ ተፈናቅለው በኦሮሚያ ክልል እንደተጠለሉ የተናገሩት ስማቸውን ያልጠቀሱ ተፈናቃይ የግጭቱን መቀጠል ያስረዳሉ።
ትናንትና አሁን ትናንት በስቲያ ሶስት ሰው ነው ሞቶ የተቀበረው። በዚህ መዳኛና መጠ ቁስል ደህና መድኃኒት ጠፍቶ እየሞተ ያለ እዛ ከፖለቲካ ውስጥም የለንም ፖለቲካ እዛ እነሱ አብረን በልተን ጠጥተን አብረን ያለ ነው። ለአማራ ክልልም አቤቱታ ብንላለን ብንልም ዛጠነ መንገዱ ዝግ ነው፣ መኪናው የለም። በእግር ማህድ ደግሞ ባራ ነፍሳችን ነው። አብዛኛው ደግሞ አልተቀበረም፣ ህዝቡ የሞተም አልተቀበረም። ጫካ ላይ ነው የቀራ፣ መሬት ላይ ነው የቀራ። የኦሮሚያ ክልልም ሆነ ደግሞ አቤቱታ እናቀርብ ብንል እዛ ነው የምንኖረው። ቅርቡም ዝም ካለን ውርቅ ያለው ደግሞ ኦሮሚያው ደግሞ እንዴት እንትን ይላል። እነሱም ደግሞ ተሸግሮ ነው ያሉ። እንግዲህ እንደማለት እናለቅሳለን። እግዚአብሔር ብቻ ደማችንና ላባችን ይፈልግ ነው የምንለው። ሌላ ምንላለን?
ችግሩ በዘላቂነት እንዲፈታ መንግስት የፖለቲካ ለመግባባቶችን የሚፈታበትን መንገድ ማጤንና ማስተካከል ይኖርበታል ሲሉም የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ያመለክታሉ።
መንግስት ብዙ ጊዜ የሚጠቀማቸው የኃይል እርምጃዎች ግጭቶች እንዲባባሱ፣ ውይይት ነገሮች በውይይት እንዳይፈቱ የሚያደርጉ በመሆናቸው አገሪቷ ከግጭት መውጣት አልቻለችም። አገሪቷ ከግጭት ካልወጣች እነዚህ ቀውሶች ይቀጥላሉ። ነገም ብዙ በሚሊዮን የሚቆጠሩ ሰዎች ሊፈናቀሉ ይችላሉ ከተለያየ ቦታ። ያ ደግሞ የዓለም አቀፍ ማህበረሰቡ ሊረዳውም እርዳታ ሊያቀርብ ከሚችልበትም አቅም በላይ ሁሉ ሊያልፍ ይችላል። ችግሩን እያባባሰ ያለው በዋነኛነት የፖለቲካ ስርዓቱ ግጭቶችን የሚፈታበት መንገድ ወደ ኃይል ያመዘነ ወደ ግጭት ያመዘነ ጉልበትን የመጠቀም ስለሆነ በእነዚህ የጉልበት አጠቃቀም ግጭቶችን የፖለቲካ ልዩነቶችን በኃይል ለመፍታት በሚደረጉ ግጭቶች ሁሉ ምክንያት ነው። እንግዲህ መንግስት እነዚህን ነገሮች የአገሪቷን የፖለቲካ ሁኔታ ማረጋጋት፣ አሁን ጥሩ ምልክት የታየው ከኦነግ ሽኔ ጋር የተጀመረ ድርድር አለ። ተመሳሳይ እድል በሌሎቹም አካባቢዎች ላሉ በግጭት ውስጥ ከመንግስት ጋር እየተገዳደሩ ላሉ ኃይሎች ሁሉ የሰላም በሮች ተከፍተው ድርድር ተደርጎ ሰላም ካልሰፈነ አሁን አደጋ ላይ ያሉት ተፈናቃዮች ይራባሉ፣ ይታረዛሉ፣ ወደ ሌላ የከፋ ሁኔታ ውስጥ ሊገቡ ይችላሉ። ግን በዛ ብቻ አያቆምም። ሌሎች አዳዲስ ተፈናቃዮችም በየጊዜው ቁጥራቸው ሊጨምር ይችላል እና ከቁጥጥር ውጪ ሊወጣ የሚችልበት እድል በጣም ሰፊ ነው።
ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ማብራሪያቸው በአገሪቱ ለዜጎች መፈናቀል ምክንያት የሆኑ ግጭቶች እንዲቆሙ የውይይት ጥሪ አቅርበዋል። የአሜሪካ ድምፅ ያናገራቸው በአገሪቱ የተለያዩ አካባቢዎች የተጠለሉ ተፈናቃዮችም ግጭቶች በአፋጣኝ እንዲቆሙና ቀድሞ ወደነበሩበት አካባቢያቸው ተመልሰው ለመቋቋም እንዲችሉ ለመንግስትና ለዓለም አቀፉ ማህበረሰብ የተማጽኖ ጥሪያቸውን አቅርበዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አምሃሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በክትባትና ቅድመ ካንሰር ምርመራ በማድረግ መከላከል እየተቻለ ወይም ደግሞ በጊዜ ከተደረሰበት ከበሽታው መዳን እየተቻለ በኢትዮጵያም ሆነ በአፍሪካ እንዲሁም በመላው ዓለም የብዙ ሰዎችን ሕይወት እየቀጠፈ ያለውን የማህፀን ካንሰር ነው የምንመለከተው። ዛሬ እንግዲህ ቀደም ብዬ እንደጠቀስኩት የማህፀን ጫፍ ካንሰር በቀላሉ መከላከል የሚቻል እንዲሁም ደግሞ ቀደም ብሎ ከታወቀ ሊድን የሚችል የካንሰር አይነት ቢሆንም በአፍሪካ በየአመቱ ከ70,000 በላይ ሴቶች በዚህ ካንሰር ህይወታቸው ያልፋል። በተመሳሳይ እንዲሁም ኢትዮጵያ ውስጥም በየአመቱ ከ7,445 በላይ ሴቶች በዚህ ካንሰር እንደሚያዙ የኢትዮጵያ ጤና ሚኒስቴር መረጃ ያመለክታል። ከነዚህ ውስጥ 5,338 የሚሆኑት ህይወታቸውን እንደሚያጡም ገልጿል።
ይህ በጣም አስደንጋጭ ቁጥር ነው። ግን ስለዚህ ካንሰር ምን ያህል ግንዛቤ ያላቸው ሴቶች?
የሚያስደነግጠው እሱ ነው። ይህንን ዘገባ ለመስራት ኢትዮጵያ ውስጥ ብቻ ሳይሆን በተለያዩ አፍሪካ ሀገራት ውስጥ የሚገኙ ካነጋገርኳቸው ሴቶች ሙሉ ለሙሉ በሚባል ደረጃ በሽታውን በስም ከማወቅ ውጪ በምን እንደሚመጣ፣ እንዴት መከላከል እንደሚቻል ወይም ደግሞ በጊዜ ከተደረሰበት መዳን እንደሚችል ብዙዎቹ ሴቶች አያውቁም። ከዛ ይልቅ እንደውም የተሳሳቱና የተዛቡ አመለካከቶች ይበዛሉ።
በርካቶች ህይወታቸውን እያጡበት ስላለው ስለዚህ ካንሰር ያለው ግንዛቤ በዚህ ልክ አናሳ መሆኑ እውነትም አስደንጋጭ ነው። እንግዲህ የማህፀን ጫፍ ካንሰር በምን ምክንያት የሚመጣ በሽታ ነው? በቀላሉ መከላከልና ማዳን ከተቻለስ ለምን ከፍተኛ ቁጥር ያላቸው ሰዎች ለህልፈት ይዳረጋሉ? ለሚሉት ጥያቄዎች ሴቶችና የካንሰር ህክምና ባለሙያዎችን አነጋግረሽ ያዘጋጀሽው መሰናዶ መልስ ስለሚሰጥ ወደዚያው እንለፍ።
የ47 ዓመቷ ታሚካ ፌልደር የማህፀን ጫፍ ካንሰር እንዳለባት ያወቀችው ገና የ25 ዓመት ወጣት እያለች ነው። ታሚካ በወቅቱ ጤንነቷን የሚያጠራጥር ምንም ስጋት አልነበራትም። ሆኖም ዓመታዊ የጤና ምርመራ ለማድረግ የማህፀን ሐኪም ጋር በሄደችበት ወቅት ሁለተኛ ደረጃ ላይ የሚገኝ የማህፀን ካንሰር እንዳለባት ሲነገራት በህይወቷ ያልጠበቀችው አስደንጋጭ ዜና ነበር።
And I feel like I'm a knowledgeable woman, but I didn't know what the testing was for.
You know, በብዙ ጉዳዮች ላይ እውቀት እንዳላት ሴት ነው ራሴን የምቆጥረው። ነገር ግን በየአመቱ የሚደረገው የማህፀን ምርመራ ለምን እንደሚጠቅም አላውቅም ነበር። ስለዚህ ካንሰሩ እንዳለብኝ ሲነገረኝ ድንገት ዱብዳ ነው የሆነብኝ። ከዛ በኋላ በተደረገልኝ ህክምና ደግሞ የመውለድ ችሎታዬን አጣሁ። ነገር ግን ደግሞ ህይወቴ ተርፏል። ያ ለእኔ ትልቅ በረከት ነው። ስለዚህ አሁን ሌሎች ሰዎች ስለማህፀን ካንሰር እንዲያውቁ፣ እንዴት ራሳቸውን መጠበቅ እንደሚችሉ፣ እንዴት ልጆቻቸውን መጠበቅ እንደሚችሉ ማስተማርና መርዳት ፈልጋለሁ። ምክንያቱም ማንም ሰው በማህፀን ካንሰር ምክንያት መሞት ወይም የመውለድ ጸጋውን ማጣት የለበትም።
ታሚካ በዓለም ዙሪያ በማህፀን ጫፍ ካንሰር ከተጠቁ ከግማሽ ሚሊየን በላይ ሴቶች መካከል አንዷ ናት። ይህ ካንሰር በዓለም አቀፍ ደረጃ በሴቶች ላይ በስፋት የሚከሰት አራተኛው የካንሰር አይነት ሲሆን በዓለም ዙሪያ በከፍተኛ ሁኔታ ከተሰራጨባቸው ሀገራት የመጀመሪያ 20ዎቹ የሚገኙት አፍሪካ ውስጥ ነው። በማህፀን ካንሰር ምክንያትም በየአመቱ 70,000 የአፍሪካ ሴቶች ለህልፈት እንደሚዳረጉ የዓለም ጤና ድርጅት መረጃ ያሳያል። የማህፀን ጫፍ ካንሰር ሂዩማን ፓፒሎማ ቫይረስ ወይም HPV በተባለና የሴቶችን መራቢያ አካል ማህፀንን እንዲሁም የማህፀንን በር በሚያጠቃ ቫይረስ የሚከሰት ሲሆን ከአንድ በላይ የፍቅር አጋር መኖር ወይም ከአንድ በላይ የወሲብ ጓደኛ መኖር ለዚህ ቫይረስ መተላለፍ የበለጠ ያጋልጣል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የማህፀንና ጽንስ እንዲሁም የካንሰር ስፔሻሊስት የሆኑት ዶክተር ቤተል ደረጀ እንደሚያስረዱት ይህ ቫይረስ የሚፈጥረው ኢንፌክሽን ወደ ካንሰር እንዲቀየር ተጨማሪ ድጋፍ የሚያደርጉ ሁኔታዎችም አሉ።
አንደኛ በለጋ እድሜ ግንኙነት መጀመር ያ የበለጠ ለኢንፌክሽኑ ቶሎ ያጋልጣቸዋል፣ በተደጋጋሚ የመያዝ እድሉ ይጨምረዋል ማለት ነው። ሁለተኛው ደግሞ ከአንድ በላይ የወሲብ ጓደኛ ወይም እሷ እንኳን ባይኖራት አብሯት ያሉት ጓደኛዋ ወይ የትዳር አጋሯ ከአንድ በላይ የወሲብ ጓደኛዎች በኖሩት ቁጥር የመጋለጥ እድሏ እየጨመረ ይሄዳል ማለት ነው። ከዛ ውጭ ያልየናቸው ነገሮች ትልቁ አንዳንድ የሚነሳው ድህነት፣ ከድህነት ጋር ተያይዘው የሚመጡ ብዙ ነገሮች ስላሉ አውቀን መታከም የመቻል እድሉም ስለሚቀንስ ጭምር ማለት ነው። ከዛ ውጭ ግን ለምሳሌ እንደ ኤች አይ ቪ በሽታዎች የበሽታ የመከላከል አቅም የሚቀንሱ መድኃኒቶች መውሰድ፣ ሲጋራ ማጨስ እና ለተለያዩ ጭሶች መጋለጥ የዚህ ካንሰር የመያዝ እድል ይጨምሩታል ብሎ ይታሰባል።
በኢትዮጵያም ከጡት ካንሰር ቀጥሎ ሴቶችን በዋናነት የሚያጠቃ የካንሰር አይነት የማህፀን ጫፍ ካንሰር ነው። የኢትዮጵያ ጤና ሚኒስቴር መረጃ እንደሚያሳየው በየዓመቱ 7445 ሴቶች በዚህ ካንሰር የሚያዙ ሲሆን ከነዚህ ውስጥ 5338 የሚሆኑት ለህልፈት ይዳረጋሉ። ለመሆኑ ስለዚህ የብዙ ሺዎችን ሴቶች ህይወት እየቀጠፈ ስላለው ስለ ማህፀን ጫፍ ካንሰር ምን ያክል ሰዎች ያውቃሉ ስል በአዲስ አበባ የሚኖሩ አንዳንድ ሴቶችን አነጋግሬያለሁ። መሐሌ ታማረ በሰላሳዎቹ መግቢያ የምትገኝ የአዲስ አበባ ከተማ ነዋሪ ናት።
እንግዲህ ያው የማህፀን ጫፍ ካንሰር አሁን ላይ አብዛኛውን ሴቶቻችንና እናቶቻችንን እየጎዳ ያለ በጣም አስከፊ በሽታ እንደሆነ አውቃለሁኝ። ብቻ ከእድሜ ጋር ተያይዞ ብዙ ጊዜ ከአርባ ዓመት እና ከዛ በላይ ሲሆናችሁ በየሆነ ጊዜ ይጠሯሉ ቼክ መደረግ አለባችሁ እንደሚባል አውቃለሁ።
የማህፀን ካንሰር በእድሜ የገፉ ሴቶች ላይ ብቻ የሚከሰት በሽታ አድርጎ መቁጠር በርካታ ሴቶች የሚጋሩት የተሳሳተ አመለካከት ነው። ሌላዋ ያነጋገርኳት በሀያዎቹ እድሜ ክልል የምትገኘው ወጣት ሄመን አለባቸውም ይህንን አስተሳሰብ ትጋራለች።
ብዙ ጊዜ ሴቶች ከሜኖፖዝ ከጀመሩ በኋላ ብዙ ጊዜ ማህፀን ካንሰሮች ይፈጠራል የሚባለውን ነገር ነው የማውቀው ማለት ነው። ከሜኖፖዝ በኋላ ሴቶች እድሜያቸው ከገፋ በኋላ ብዙ ጊዜ ማህፀን ካንሰር እንዳይመጣባቸው ክትትል ያደርጋሉ። ትም ቁጭ ሲል ምንም ስራ ካልሰራም ወደ ካንሰር ሊቀየር ይችላል ማህፀኑ የሚባል ነገር ስላለ ማለት ነው። እና መከላከል የሚቻለው ደግሞ ልክ ሜኖፖዝ ከመጣባቸው በኋላ ማህፀናቸውን ብዙ ሴቶች ያወጡታል የማህፀን ካንሰር እንዳይፈጠር ማለት ነው።
ማንኛውም የጾታ ግንኙነት የጀመረች ሴት የማህፀን በር ካንሰር በሚያስከትለው ኤችፒቪ ቫይረስ ልትያዝ ትችላለች። በግንኙነት ወቅት ኮንዶም የምትጠቀም ቢሆንም እንኳን በጉዳዩ ላይ ካነጋገርኳቸው በርካታ ሴቶች መካከል እስከ ዳር ደጀኔ ስለ ማህፀን ካንሰር እና ካንሰሩን ስለሚያስከትለው ቫይረስ የተሻለ ግንዛቤ አላት።
የሚመጣው ኤችፒቪ በተባለ ቫይረስ እንደሆነ አውቃለሁ እና ልቅ በሆነ ግንኙነት እና ከብዙ ሰዎች ጋር ግንኙነት በማድረግ እንደሆነ አውቃለሁ። አስቀድሞ በመመርመር ምክንያቱም ሌላ ብዙ ምልክት ስለማያሳይ አስቀድሞ በመመርመር መከላከል እንደሚቻል አውቃለሁ እና ሌላ ደግሞ ተጨማሪ ክትባትን በማግኘትም እንደ መከላከል እንደሚቻል አውቃለሁ።
በእርግጥ ኤችፒቪ ቫይረስ የሚፈጥረውን 90% ኢንፌክሽን ሰውነታችን ተፈጥሯዊ በሆነ መንገድ ቢያድነውም 10% ግን ከ10 እስከ 15 ዓመት ወይም ከዛ በላይ በሰውነት ውስጥ ሊቆይ መቻሉ ለካንሰር ተጋላጭ ያደርጋል። በሽታው እድሜያቸው በገፋ ሴቶች ላይ ብቻ የሚከሰት ነው የሚለው የብዙዎች የተሳሳተ አመለካከት የሚመነጨውም ቫይረሱ በሰውነት ውስጥ ሊቆይ ከሚችልበት እድሜ ጋር ተያይዞ ሊሆን እንደሚችል ዶክተር ቤተል ያብራራሉ።
ይሄ በሽታ እድሜያቸው የገፉ ሴቶች በሽታ ነው ተብሎ ያለው አመለካከት ትክክል አይደለም። እንደውም እድሜ ለጋነት ጀምሮ የሚመጡት ኢንፌክሽኖች ናቸው ለዚህ የሚያጋልጡት። በተለምዶ ብዙ ሴቶች ካንሰሩ ኖሯቸው ሲመጡ እናያለን እንጂ እኛ በራሳችን የስራ አጋጣሚዎች ያየናቸው የ23 ዓመት የ18 ዓመት ልጆች ይሄ ካንሰር ኖሯቸው ለሕክምና መጥተው ማግኘት እናውቃለን። ስለዚህ ቅድም እንዳልናቸው ያሉት ተጋላጭነት ምክንያቶች በበዙ ቁጥር ቶሎ ለካንሰር የመጋለጥ እድሉ እየጨመረ ይመጣል። ስለዚህ ይሄ ተዛባ አመለካከት መስተካከል ይኖርበታል ብዬ አምናለሁ።
ራሷን ምሳሌ በማድረግ በየትኛውም እድሜ ያለች ሴት ጾታዊ ግንኙነት ከጀመረችበት ጊዜ አንስቶ ለኤችፒቪ ቫይረስ ተጋላጭ መሆኗን የምትገልጸው ታሚካም ሰዎች ለቅድመ ካንሰር ምርመራ ትኩረት እንዲሰጡ ትመክራለች።
So the human papillomavirus, or HPV as it's commonly called, is also like the common cold. So at some point,
human papillomavirus, HIV, ልክ እንደ ጉንፋን ማለት ነው። ማንኛውም ሰው በየትኛውም ጊዜ ሊይዘው ይችላል። ነገር ግን በጣም ጥቂት ሰዎች ላይ የማህፀን ወይም ደግሞ ሌሎች ወደ 6 አይነት ካንሰሮችን ሊያስከትልም ይችላል። ቫይረሱ በዋናነት በግብረ ስጋ ግንኙነት ይተላለፋል። ነገር ግን አንዳንድ ጊዜ ሰዎች ትኩረታቸውን በመተላለፊያ መንገዱ ላይ ያደርጉና በሽታው እነሱ ጋር እንደማይደርስ አድርገው ያስባሉ። ቫይረሱ ይኖርባቸው እንደሆነ መመርመርም አይፈልጉም። እውነታው ግን ሰዎች በዚህ ካንሰርና ከዚህ ቫይረስ ጋር በተያያዙ በሽታዎች እየሞቱ መሆኑ ነው። ስለዚህ የተሳሳቱ አመለካከቶችን አስወግደን ካንሰሩን መከላከል አለብን።
የማህፀን ካንሰርን ከሌሎች የካንሰር አይነቶች ለየት የሚያደርገው ክትባቶችን በመውሰድ ወይም ቅድመ ካንሰር ምርመራ በማድረግ መከላከል የሚቻል በመሆኑ ነው። በኢትዮጵያም እንደ አውሮፓውያን አቆጣጠር ከ2018 ዓመተ ምህረት ጀምሮ 14 ዓመት ለሞላቸው ልጆች በሁለት ዙር የማህፀን ጫፍ ካንሰር መከላከያ ክትባት መስጠት የተጀመረ ሲሆን እስካሁን 6.5 ሚሊዮን ልጃገረዶች መከተባቸውን የጤና ሚኒስቴር መረጃ ያሳያል።
በነገራችን ላይ ካሉት ካንሰሮች ውስጥ መከላከል የቻሉም ብዙ ሰዎች ቢሞቱ እድል የፈጠረበት የካንሰር አይነት ቢኖር የማህፀን ጫፍ ካንሰር ነው። ሙሉ በሙሉ በሚባል መከላከል ይባላል። ቅድም እንዳልኩት በኢንፌክሽን ስለሚመጣ ረጅም ጊዜ ይሰጠናል። ኢንፌክሽን ታክሞ ለመዳን ማለት ነው። አብዛኛው ሰው ቅድመ ካንሰር ምርመራ በስነስርዓት ቢያደርግ ካንሰር ከመሆኑ በፊት መደረስ ስለሚችል ያንን በማከም ካንሰሩ እንዳይመጣ መከላከል እንችላለን ነው።
ዶክተር ቤተል እንደሚያስረዱት እነዚህ የካንሰሩ መከላከያ መንገዶች ተግባራዊ ሳይደረጉ ቀርተው ካንሰሩ ከተከሰተና በመጀመሪያዎቹ ደረጃ ላይ ያለ ከተደረሰበትም መዳን ይቻላል። ታዲያ እነዚህ የካንሰር ደረጃዎችና የህክምና አማራጮቹ ምንድን ናቸው?
ካንሰሩ ከመጣ ደግሞ አራት የህክምና ደረጃዎች አሉት። ደረጃውን የጨመረ በሄደ ቁጥር እየቀነሰ ይመጣል። ደረጃ አንድና ደረጃ ሁለት ብዙ ቦታ ላይ እስከ ደረጃ ሁለት ያሉትን ኦፕሬሽን እና በመድኃኒት ማከም ይቻልባቸው አጋጣሚዎች አሉ። ደረጃ ሁለት ግማሽ በላይ የሆነው እና እስከ ደረጃ አራት ያሉት ካሉ ግን በመድኃኒት እና በጨራሽ ህክምና ቢታከም ይበጣል ይመከራል። እነዚህ እንግዲህ እንደየደረጃቸው የመዳን እድላቸው እየወረደ ይመጣል ማለት ነው። ቅድመ ካንሰር ምርመራ ቅድም እንዳልነው መደረግ መቻሉ ይሄን ከመምጣቱ በፊት ማየት ማከም ወይም ደግሞ በጣም በትንሽ ደረጃ እያለ ማግኘት መቻል ለመዳን እድሉን መጨመር ይቻላል ማለት ነው።
የማህፀን ካንሰር ህክምና በሀገሪቱ ውስጥ ባሉ የተወሰኑ ሆስፒታሎች ብቻ የሚሰጥ መሆኑ ለሁሉም እንዳይዳረስና ካንሰሩ አስቀድሞ በታወቀበት ጊዜም በአፋጣኝ የመዳን እድል እንዳይኖር እንደሚያደርግ ዶክተር ቤተል አብራርተውልናል። የቅድመ ካንሰር ምርመራዎችን ግን ብዙ የህክምና ግብአቶች ሳያስፈልጉ በቀላሉ በጤና ጣቢያ ደረጃም መስጠት ይቻላል። ያም ሆኖ ግን ካነጋገርናቸው በርካታ ሴቶች እንደተረዳነው በእውቀት ማነስም ይሁን በቸልታ ቅድመ ካንሰር ምርመራ የሚያደርጉ ሴቶች ቁጥር እጅግ አነስተኛ ነው።
በጊዜ ከተደረሰበት መዳን እንደሚቻል ያው በወሊድም ጊዜ ስንከታተል ሐኪሞች ይነግሩናል። ቼክ አርጉ በጊዜ ከተደረሰበት በተለይ ደረጃ የመጀመሪያው ደረጃ የሚባለው ላይ ከሆነ መዳን ይችላል በሚል ይነግሩናል። አዌርነሱ አለ። የተለየ ነገር አላረግም። ከፍራቻ የዘለለ የተለየ የማደርገው ነገር የለም። ይፈሰናል
የጓደኛዬና የማህፀን ካንሰር ተብላ ማለት ነው። እንደዛው ቶሎ ተደርሶበታል እና እንኳን ቶሎ መጣሽ እንኳን ቼክ አደረግሽው እና በቃ ጥሩ ሰዓት ስለተደረሰ አሁን መከላከያው ማህፀኑን ማውጣት ይሻላል ከዛ በኋላ እንዳይፈጠር ማለት ነው ድጋሚ እንዳይመጣ ተብላ እንደዛ የሆነ አቃለው እንደዛ የሆነ ሰው ማለት ነው። እኔ እንኳን አላቅም ክትትል አላረግም። እኔ ብዙ ጊዜ ከሜኖፖዝ በኋላ ይመጣል የሚባለው ስለሆነ ማቀው አሁን አይመጣብኝም ብዬ ስለማስብ ማለት ነው ክትትል አላረግም።
ስለ ካንሰሩ የተሻለ ግንዛቤ ያላትን እስከዳረንም ቅድመ ካንሰር ምርመራዎችን በማድረግ ጥንቃቄ ታደርጊያለሽ ወይ ብዬ ጠይቄታለሁ።
ምርመራውን አድርጌ አላውቅም። ምክንያቱም የሆነበት ምክንያት አይ ቲንክ አኗኗራችን ይመስለኛል ለነገሮች ትኩረት አለመስጠት እና የቀድሞ ምርመራ የማድረግ ልምድ አለመኖር ነው አንደኛው። ሁለተኛው ደግሞ እንደኔ በግል ተጠየቅሽኝ ፍርሃትም ይመስለኛል። አሁን ሄጄ ቢገኝብኝ ምን አደርጋለሁ የሚለው የሚያስፈራኝ ነገር ስለሆነ ሄጄ መታየት እስካሁን አልታየው።
እንደነዚህ አይነት የተሳሳቱ አመለካከቶችንና ፍርሃቶችን ለማስወገድ በሀገር ውስጥም ሆነ በውጭ የሚገኙ የተለያዩ መንግስታዊ ያልሆኑ ድርጅቶች ጥረቶችን ያደርጋሉ። ከነዚህ አንዱ ታሚካ በዩናይትድ ስቴትስ ያቋቋመችው ሰርቫይቨር የተሰኘ ድርጅት ሲሆን ድርጅቱ የማህፀን ጫፍ ካንሰርን ለማጥፋት በሚያደርጋቸው ጥረቶች ከበሽታው መዳን የቻሉ ሰዎች ስለ በሽታው ግንዛቤ እንዲያስጨብጡና እንዲያስተምሩ ያስተባብራል ድጋፍም ይሰጣል።
When someone from Africa is wearing a survivor t-shirt or they're you know or a European country that I've never heard of
yani cyber connector labso sai wem demo europa ust kal and emalaqo hager sew sile srachin melekt sidersing tilik simet tsemmangal mekniyatum anda andein rase gena ahun inda dsm hatsan kaser inda tegenyebet sadrgi lemayet mokirna yachin sit magazallebin ilallo ጎን ለጎን ደግሞ በሽታው ጭራሽ እንዳይከሰት መርዳት ሻለው። ልክ እንደሌላው በሽታ ሁሉ የማህፀን ጫፍ ካንሰርንም ማጥፋት እንችላለን።
የማህፀን ጫፍ ካንሰርን እንደ አውሮፓውያን አቆጣጠር በ2030 ሙሉ ለሙሉ ለማጥፋት በተባበሩት መንግስታት ድርጅት እቅድ ተይዟል። ታሚካ ሁሉም ሰው ከተባበረ ይህንን እቅድ ማሳካት ይቻላል ብላ ታምናለች።
Now when I was first diagnosed and I heard that I was like what are they talking about like no I believe it I know it I've seen the data we see መጀመሪያ ካንሰር እንዳለብኝ ሲነገረኝ
ምንድነው የሚያወሩት ነበር ያልኩት። አሁን ግን በራሴ ላይ ደርሷቸዋለሁ የሚያስከትለውንም ችግር አውቃለሁ። ሩዋንዳ ላይ አውስትራሊያ በሌሎችም ሀገራት ያሉትን ቁጥሮች አያለሁ። ይሄ ካንሰር ከአሜሪካም ሆነ በአፍሪካ እንዲጠፋ ማድረግ የማይቻልበት ምንም ምክንያት የለም። ስለዚህ ሁላችንም አንድ ላይ ሆነን አንደኛ ሴቶች በየጊዜው የቅድመ ካንሰር ምርመራ እንዲያደርጉ ለመርዳት፣ ሁለተኛ ወንዶችም ሆኑ ሴቶች ክትባቱን ማግኘት እንዲችሉ ለማድረግና ሶስተኛ ካንሰር ከዓለም ላይ እንዲጠፋ እጅ ለእጅ ተያይዘን መስራት አለብን።
የማህፀን ጫፍ ካንሰርን ከኢትዮጵያም ሆነ ከአፍሪካ እንዲሁም ከመላው ዓለም ለማጥፋት የሚደረገውን ጥረት አደጋች ከመደርጉ ሁኔታዎች አንዱ ድህነት ነው። በቂ የጤና አጠባበቅ ፍራአት አለ መኖርና በመከላከል ላይ ትኩረት ያደረገው ዕቀት የማስጨበጥ ፍራ አለ መሰራቱም በሽታው እንዲስፋፋ ምክንያት ሆኗል። ታዲያ አንዲት ሴት ራሷን ለመጠበቅ ምን ማድረግ አለባት? ዶክተር ቤተል ምክር አላቸው።
የመጀመሪያው ፕሪከላከል የምንችልበት መንገድ የባህሪ ለውጥ ማምጣት ነው። አሁን ልክ አንቺ እንደምትሰሪው አይነት ፕሮግራም ሁሉም ሚዲያዎች ላይ መስራት ህብረተሰቡን ማስተማር ይኖርብናል። በጣም ብዙ ልጆች ግንኙነት የሚጀምሩበት እድሜ እየቀነሰ መጥቷል። እሱ የበለጠ የመጋለጥ እድሉን ይጨምረዋል። ሁለተኛው ደግሞ ክትባትን በመጠቀም የማህፀን ጫፍ ካንሰር ክትባቶች አሉት። እኛም ሀገር መከተብ ጀምረናል። ስለዚህ ከዚህ ክትባት በኋላ ሰውነታችን ለዛ በሽታ ተዘጋጅቶ ስለሚጠብቅ ኢንፌክሽኑ ላይ ቢጋለጡ እነዛ ሴት ልጆች የኢንፌክሽኑን የመዳን እድሉ በጣም ይጨምራል ማለት ነው። ከዚህ ውጭ ግን ሰከንደሪ ፕሪቬንሽን የምንላቸው ቅድመ ካንሰር ምርመራ ነው። ያለበት ኢንፌክሽን ደረጃ እያለ ወይም ደግሞ በጣም በለጋነቱ ካንሰሩ ሳይስፋፋና መዳን በሚችልበት ደረጃ ማግኘት እድል ይሰጠናል ማለት ነው። መከላከያ መንገዶቹ እነዚህ ናቸው።
ይህ ብቻ አይደለም። በተለይ የማህፀን ካንሰርን በሚቀጥሉት 5 አመታት ለማጥፋት የተያዘውን ዓለም አቀፍ ግብ ለማሳካት ከመንግስት ጀምሮ ግንዛቤን የማስፋትና የጤና አገልግሎትን የማዳረስ ኃላፊነት ያለባቸው ተቋማት በሙሉ የራሳቸውን ሚና መጫወት እንዳለባቸው ዶክተር ቤተል አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፈውን የአሜሪካ ድምጽ ራዲዮ መሰናዶ ነው እየሰማችሁ ያላችሁት። እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታ ነን። ተከታዩ ዝግጅታችን ደግሞ የእስራኤልና የሐማስ ጦርነት በተለይ በወጣቶች ስነ ልቦና ላይ እያደረሰ ያለውን ተጽዕኖ በባለሙያዎች አይን ያስቃኘናል።
ለብዙ ሺዎች ሞት ምክንያት ሆኖ በቀጠለው የሐማስና የእስራኤል ጦርነት በቶሎ የሚቆምበትና ሰላማዊ መፍትሄ የማይሰጠው ከሆነ በተለይም ከሁለቱም ወገኖች የሞት ብቻ ሳይሆን የጦርነቱ የስነ ልቦና ሰለባ ለሆኑ ወጣቶች እጅግ አደገኛ መሆኑን የአሜሪካ ድምጽ ያነጋገራቸው ነዋሪዎችና ባለሙያዎች ገልጸዋል።
በሁለቱም ወገን የሚገኙ አክራሪዎች እስከዛሬ ለነበረው የሰላም ስምምነት ሙከራ እንቅፋት ሆነው መቀጠላቸውና ለአሁኑ ጦርነት መከሰት ጭምር ተጨማሪ ምክንያት መሆናቸውን ባለሙያዎቹ ነግረውናል።
ደረጀ እንግዲህ አንተ በዚህ ዙሪያ በጋዛ ድንበር 40 ኪሎ ሜትር ርቀት ላይ በሚገኘው የእስራኤሉ አሽዶድ ከተማ የሚኖሩትን ወይዘሮ ጸጋ ብሩክ፣ በቴል አቪቭ ዩኒቨርሲቲ የሴማዊ ስነ ቋንቋ ከፍተኛ መምህር ዶክተር አምበሴ ተፈራን፣ እንዲሁም በጋዛ ነዋሪዎች ላይ ጥናት ያካሄዱትንና የኢትዮ አረብ የህዝብ ለህዝብ ግንኙነት የጥናት ባለሙያ የሆኑትን ፕሮፌሰር አደም ካሚልን፣ በተጨማሪም በባህር ዳር ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን መምህር ዶክተር ጀማል መሐመድ መድን አነጋግረህ ወዳዘጋጀኸው ዘገባ ነው ቀጥሎ የምናልፈው።
በእስራኤልና በሐማስ መካከል የተካሄደ ባለው ጦርነት የደረሰው ጉዳት በአሰቃቂ የህይወት ህልፈትና በንብረት ውድመት ብቻ የሚገለጽ አይደለም። በሽሽትም ይሁን በእድል ከጥቃቱ በቁመተ ስጋ በተረፉ ህጻናትም ላይ ትቶት የሚያልፈው ጠባሳ ከፍተኛ እንደሆነ በጋዛ ድንበር አቅራቢያ በአሽዶድ ከተማ የሚኖሩት ወይዘሮ ጸጋ ብሩክ ይገልጻሉ።
በዚህ በኦክቶበር 7 ላይ የተደረገውን ደግሞ በተለያየ በዚህ በኢንተርኔት በኩል የተጋለጡ ልጆችም አሉ። ዋትሳፕ፣ በቴሌቪዥን ሞት በስልካቸው ወላጅ የተቆጣጠረው ልጆች ብዙም አልተጋለጡም። ግን አብዛኛዎቹ ይሄን መጥፎ ጭፍጨፋና መጥፎ ድርጊት የሐማስ አሸባሪዎች ያደረጉትን ለዛ የተጋለጡ ልጆች በጣም የጭንቀት መንፈስ ወሯቸው ነው ያሉት።
የሐማስ ታጣቂዎች እንደ ኤሮፓ አቆጣጠር ኦክቶበር 7 ቀን ወደ እስራኤል ከተሞች ዘልቀው በመግባት ባደረሱትና በቀጠሉት የሮኬት ጥቃት የእስራኤል ህጻናት በከፍተኛ ችግር ውስጥ እንደሚገኙ ወይዘሮዋ ይናገራሉ። በእስራኤል በተለይም በደቡባዊ ክፍል የሚገኙት ትምህርት ቤቶች አሁንም እንደተዘጉ በመሆኑ በቤት ውስጥ ተዘግተው የሚውሉ ልጆች ከፍተኛ ስነ አእምሮና ስነ ልቦናዊ ችግር እንዳጋጠማቸው ወይዘሮ ጸጋ ያስረዳሉ።
ትምህርት ቤቶች በዚህ በጋዛ ዙሪያ በሙሉ ተዘግተው ነው ያሉት። ራቅ ያለ ቦታ ወደ ቴላቪቭ መሀል ከተማዎች አሁን ቀስ በቀስ በሳምንት ሁለት ቀን ተማሪዎችን ወደ ትምህርት ቤት ማምጣት ጀምረዋል ለተወሰኑ ሰዓታት። ለምን ብትል ተማሪዎች እርስ በርስ መገናኘት ካልቻሉ በፍርሃት ቤት ውስጥ በጭንቀት ተከናንበው ነው ያሉት። ስለዚህ ይሄ የሳይኮሎጂ እንትን ብዙ እያጋጠማቸው ነው። ለምን ከጓደኞቻቸው ጋር አይገናኙም? በዚህ ላይ በቀን 3-4 ጊዜ ሚሳኤል ድምፅ ሲሰሙ ይፈራሉ፣ ያለቅሳሉ፣ ይንቀጠቀጣሉ።
በጋዛ ነዋሪ የፍልስጤማውያን አውደ ህይወት ላይ ጥናቶችን ማካሄዳቸውንና የኢትዮጵያ አረብ ለህዝብ ግንኙነት የጥናት ባለሙያ እንደሆኑ የገለጹልን ፕሮፌሰር አደም ካሚል የጋዛ ወጣቶች ለመኖር ተስፋ የቆረጡና በእስራኤል እጅግ የተቆጡ ናቸው ይላሉ።
ተስፋ የቆረጠ ትውልድ ነው እዛ አካባቢ ያለው። በሙሉ ወጣቶች ናቸው እዚህ ጉዳይ ላይ የተሳተፉት ወይም የሚሳተፉት። ለ15 ዓመት ያህል ማዕቀብ ተጥሎበት ነበር። ኤሪያ ያክልል 2.2 ሚሊየንን ህዝብ የያዘ 360 ኪሎ ሜትር ስፋት ያለው ክልል ኤሪያ ውስጥ ተጨናንቶ የሚኖሩ ነበሩ። ሐማሶች ማለት ወይም ንቅናቄው በስያሜው ሐማስ እንዲባል። ግን ከሌሎቹ ክልሎች ለየት የሚለው ምንድን ነው? እዛ አካባቢ የሚወለዱት ትውልድ ራሱ እጅግ አስተሳሰቡ፣ እቅዱ እሞታለሁ የሚል መርሆ ይዞ ነው የሚያድገው። ለዚህ ብሎ አካባቢ ላይ የሐማስ አባል ለመሆን የቁርአንን 30ውን ክፍል በሙሉ ሸምድዶ ለመሞት የተዘጋጀ ትውልድ ነው። ስለዚህ እስራኤሎችን በደ ያውቋቸዋል። ነገ እስራኤልን የማይፈልግ ወይም እስራኤልን የሚታገል ትውልድ ይመጣል የሚለው ስጋት ያለ ይመስለኛል።
እስራኤል በጋዛ ላይ የምታካሂደው የጅምላ ጥቃት ይህን ግምት ውስጥ ያስገባ ይመስለኛል ሲሉ የሚከራከሩት ፕሮፌሰር አደም ሕጻናትንና ሴቶችን እንደማይለይ የሚተቹት የእስራኤል ጥቃት በትውልድ ውስጥ ያለውን ቁጣ የበለጠ ሊያጋግለው እንደሚችል ያመለክታሉ።
እንደ ጥናት ባለሙያዬ በማሌ መረጃ መሰረት እኛ ኖርንም ተከብረን መኖር አለብን፣ እንደ ሰው ከሞትም ደግሞ መሞት አለብን። 15 ዓመት ገደብ ተጥሎባቸው ማዕቀብ ተጥሎባቸው እንኳን ይሄንን አስደናቂ ሚሳኤል መሳሪያ መርታለሁ ብሎ ሊጠበቅ የሚበሉት ምግብም ማዕቀብ ተጥሎበት ገደብ ተጥሎበት ወደቦች በሙሉ በእስራኤል ቁጥጥር ስር ነው ያሉት። ወደዛ የሚገባ አንድም ዶላር ቢሆን ከማን እንደሚመጣ የት እንደሚመጣ እስራኤሎች ነበሩ የሚቆጣጠሩት። ያ ሁሉ ሰብረው አሁን ይህን ሁሉ መሳሪያ አምርተው ለትግል መብቃታቸው ራሱ አስደናቂ ተአምር ነው የተፈጠረው። ስለዚህ እስራኤሎችም ከዚህ ቢማሩ የተሻለ ይመስለኛል። ምክንያቱም እነሱ በያዙት ዘመናዊ አውሮፕላን የማይሸነፍ ቡድን ስለመሆኑ አንጻር ልክ በሰላማዊ መንገድ እንደው
በቴል አቪቭ ዩኒቨርሲቲ የሴማዊ ስነ ቋንቋ ከፍተኛ መምህር ዶክተር አምበሴ ተፈራ ከእስራኤልም ሆነ ከፍልስጤም ወገን ሁኔታዎችን በማክረር የዘለቄታዊ ሰላም መሰናክል የሆኑ ወገኖች እንዳሉ ይናገራሉ። አክራሪዎቹም ሽብርና ሴራን ስለሚመርጡ ይሁነኝ ብለው የተጀመሩ የሰላም ስምምነቶች እንዳይሳኩ ያደርጋሉ የሚል ክስ እንደሚቀርብባቸው ያስረዳሉ።
ራሳቸው ቢሆኑ በጣም አክራሪ የሆኑ አሉ። እንደነ ሐማስ አይነቶቹ እንደ ፒኤሎ ወይም ፋታህ የሚባለው ድሮ ያሲር አራፋት ያቋቋሙት አሁን እዛ ውስጥ ደግሞ ለዘብተኛ ሆኖ አሉ። አሁን ሌሎች ደግሞ እስራኤል ውስጥ ያሉት ደግሞ ይሄ በሰላም ካምፕ ያሉት ወይም መሀከል ላይ ያሉት የሚከሱት ደግሞ አንዱ ክስ ለሚስደኑት ናታና ለሚከሱት ክስ ምንድን ነው? ይሄ ሐማስ ደረጃ ሊደርስ የቻለው ሆን ብለው ያፋታህ ወይ የፒኤሎ እውነተኛ ተወካይ የሆነው ድርጅት እንዲዳከም በመፈለጋቸው ነው። ለምን ቢባል ደግሞ አይ ይኸውና ሁለቱ እንደዚህ ካልተስማሙ እንዴት አድርጌ ነው ሰላሙን የማካሂደው በሚል ከሰላሙ ስምምነት ለመሸሽ የሚያደርጉት ሌላ ነው ይላሉ። በተለይ በዚህ በግራ ክንፍ ያሉት ወይም ሀል ላይ ያሉት ፖለቲከኞች የዛሬ 2-3 ዓመት ባሎን ላይ ጋዝ ተቀጣጣይ ጋዝ እያደረጉ እስራኤል ሲያቃጥሉ ነበረ። አሁን ብዙዎቹ ለምንድን ነው እንደዛ የሚያደርጉት እነዚህ ሰዎች ለምንድን ነው ዝም የሚባሉት እርምጃ ለምን አይወሰድም ሲባል መንግስትም ብሎ ችላ ነው የሚለው። እና እዛ አሁን ይሄ በጋዛ አካባቢ ያሉት የአሁኖቹ ጋዛን ለቀው የወጡ ሰፋሪዎች እዛ ጠረፍ ላይ ያሉት የተጎዱት አንደኛ በዚህ ምክንያት ነበረ። እና መንግስትን ይከሳሉ እና የልብ ልብ እንዲያገኝ ዝም ብሏል። ግን ሐማስን ወዶ ሳይሆን ግን ከሰላም ስምምነት ለመሸሽ በመፈለግ እንደዛ ሁን ብሎ እውነተኛው የፍልስጤም ተወካይ የሆነው መሐመድ አባስ የሚመሩት ፋታ እሱ እንዲዳከም አስተዋጽኦ አድርጓል በማለት የሚከሱ አሉ።
ዶክተር አምበሴ ዩናይትድ ስቴትስ እንዲሁም እስራኤልን የሚረዱ የአውሮፓ ህብረትና ሌሎች አገሮች ባደረጉት ጥረት የእስራኤል ከአንዳንድ የአረብ አገሮች ጋር የፈጠረችው እንደ የአብርሃም ስምምነት ወይም አብርሃምስ አኮርድ የመሳሰሉት የሰላም ስምምነቶችም መልካም እንደነበሩ ይገልጻሉ። እስራኤል ስምምነቱን እንደ ሳውዲ አረቢያ፣ ባህሬን፣ ሞሮኮና የተባበሩት አረብ ኤሚሬቶች ከመሳሰሉት የአረብ ሀገራት ጋር የማስፋፋት ፍላጎት እንደነበራት ያስረዳሉ። ሐማስ ጦርነቱን የጀመረው ይህን ስምምነት ስለማይፈልግ ነው እየተባለ የሚነሳውን መከራከሪያም ይጠቅሳሉ። ስምምነቱን ከሌሎች የዓለም አቀፍ ማህበረሰቦች ጋር በመተባበር ተግባራዊ ማድረጉ ለዘለቄታዊ ሰላም መፍትሄ ሊሆን እንደሚችል ያመለክታሉ።
የከፈተው ያ እንዳይሳካ በመፈለግ ነው። ለምን ቢባል ደግሞ በተለይ ኢራኖች እስራኤል ሳውዲ አረቢያ ሰላም እንዲሆኑ አይፈልጉም። ሁለቱ እንዲቀራረቡ አይፈልጉም። ለሁለቱም ደግሞ ኢራንን እንደ ጋራ ጠላት አድርጎ ነው የሚያዩት። ግን እነዚህ አረቦች ቢሆኑና እነዚህ ይሁዲዎችም ቢሆኑ የጋራ ጠላት አላቸው። አጭሩ ግን አሜሪካ፣ አውሮፓያን ዩኒየን ከአረብ ሀገሩ ለምሳሌ ግብፅን ግብጽ ጋር የሰላም ስምምነት አለ እና ዮርዳኖስ አሉ እና ሌሎቹን ኢንቮልቭ በማድረግ ከተላላቅ ሀገሮች ደግሞ እሺ የሚሉ ከሆነ ለምሳሌ እንደ ራሽያ፣ ቻይና የመሳሰሉትን እነሱንም በመጨመር ዋናው ግን ይሁንታ መኖር አለበት ከሁለቱም ወገኖች እና አክራሪ ያልሆኑ ኃይሎች ሁለቱ እስራኤልም ከፍልስጤምም በኩል አንድ ላይ በመሆን ሌሎችም ሀገሮች ተባብረው ብዙ ነገር ማድረግ ይቻላል። ለምሳሌ የኢኮኖሚ ኢንሴንቲቭ ለመፍጠር ሞች ወደ ኃይል ወደ ሽብር ከመሄድ እስራኤል ጋር ተባብሮ ቢሰሩ ለምሳሌ በቴክኖሎጂ ሊያድጉ እንደሚችሉ አብረው አደግ እንደሚችሉ እነሱም እንደዚህ የተሰጣቸው መሬት በሰላም ማልማት እንደሚችሉ እንደዛ መረዳት ይችላል። በዚህ አይነት ሰላም ሊፈጠር ይችላል የሚሉ አሉ።
እንደ የተባበሩት መንግስታት ያሉ ዓለም አቀፍ ተቋማትም አጥጋቢ እርምጃ አለመውሰዳቸውን የሚተቹት ፕሮፌሰር አደም ዓለም አቀፉ ማህበረሰብንም ተጠያቂ ያደርጋሉ። ይህም ሆኖ በጦርነት የተሟላ አሸናፊነትም ሆነ ተሸናፊነት ስለማይኖር ሁሉም ወገኖች እንደ አውሮፓ አቆጣጠር በ1967 የተባበሩት መንግስታት ድርጅት ያሳለፈውን ውሳኔ ተግባራዊ ማድረግ እንደሚሻላቸው ይመክራሉ።
የተባበሩት መንግስታትን ለነገሩ ኃላፊነቱን ትቶታል፣ ረስቶታል። ከሌላው ዓለም የሚከሰተውን ሁኔታ ስናይ ያህል ርብርብ እንደሚያደርጉ እናውቃለን። በዛ ላይ ግን እስካሁን ድረስ ያደረጉት እርምጃ አጥጋቢ እርምጃ አልወሰዱም። እኔ መፍትሄ መስሎ የሚታየኝ ሁሉም የዝርዝር ሰባቱን ውል የተባበሩት መንግስታት ያስተላለፈውን ውሳኔ ተግባራዊ ቢያደርጉ እስራኤሎችም በያዙት ሀገራቸውን አድርገው መኖር ይችላሉ። ፈለስቲኖችም ያለ ሀገር መኖር አይችሉም ተሰደው እስከመቼ? ስለዚህ ሁለቱም በጋራ በጎረቤት በጉርብትና ተከባብረው የሚኖሩበት ኤሪያ መሆን ነው ያለበት እንጂ በጦርነት በምንም አይነት አሸናፊም ተሸናፊም አይኖርም። እርቂት ያስከትላል። መዘዙ ሰፋ እየሰፋ ይመጣል። እንዲያውም ከዛ አልፎ ወደ ሌሎች ክልሎች ሊረማመድ ስለሚችል ምናልባት በዓለም አቀፍ የኢኮኖሚ ቀውስ እያስከተለ ያለውም ቀላል ውጤት አይደለም በአሁኑ ጊዜ። ስለዚህ የሚበጅ ትግል አይደለም። ተስማምቶ ሰላማዊ መንገድ መጨረሱ ይበጃል የሚል አቋም ነው ያለኝ እኔ በበኩሌ።
በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ዶክተር ጀማል መሐመድ እስከ ዛሬ የተቋጠሩት የስምምነት ውሎችም ሆኑ የተባበሩት መንግስታት ድርጅት ያስቀመጠው መፍትሄ ግልጽ ቢሆንም በተግባር ውሎ ለውጥ አላመጣም፣ እንዲያውም ችግሩ ተባብሷል ሲሉ ይከራከራሉ።
እኮ ግልጽ ነው። ከዚህ በፊት በተደጋጋሚ የተባበሩት መንግስታት ያስቀመጠው መፍትሄ አለ፣ ወደዛ መምጣት ነው። ግን ወደዛ የሚመጣ አካል የለም። አሁን ሚዲያዎችም ሳያቸው ከኤሽያን በኩል በለው ከአውሮፓን በኩል በለው ከአሜሪካን በኩል ያሉት ሁሉ መፍትሄ እያሉ ያወራሉ። ግን መፍትሄ አልሆነም። ዝሮ ዝሮ እሱ መፍትሄ አልሆነም። ምክንያቱም ሁልጊዜ ሚዲያዎች ዲስከስ የሚያደርጉት በፊት በተቀመጠ ጉዳይ ላይ ነው። ግን ስቲል ሰዎች እያወራን ሁሉ ሰዎች እየሞቱ ነው ያሉ፣ ሰዎች እየተገደሉ ያሉ፣ ቤታቸውን እየለቀቁ ነው ያሉት። ቅድም እንዳውም አንድ በቢቢሲ ላይ ከአንድ እዛ ካለ አንድ የፖለቲካ ሰው ኢንተርቪው ላይ እንደሰማሁት ሰዎች ስማቸው ማን እንደሆነ እንዲታወቅ ሰውነታቸው ላይ እየጻፉ ነው የሚሞቱት እያሉ በቃ እንደሚሞቱ እርግጠኞች ናቸው። ፍልስጤሞች በአሁኑ ሰዓት እየጻፉ ነው ልጆቻቸውን አንተ የኔ ልጅ እንጂ አንተ ነው እያሉ ልጆቻቸውን እየተዋረሱ ነው። ከሞትን የኔ ታሳድጋለህ። በቃ ከዚህ የከፋ ነገር በዓለም ላይ ሆኖ አያውቅም።
እስራኤል በጋዛ ላይ እየፈጸመች ያለችው ጥቃት በተለይ በፍልስጤማውያን ህጻናትና ሴቶች ላይ እያደረሰ የሚገኘው እልቂት ከፍተኛ ድንጋጤና ቁጣ እንደፈጠረ ከተለያዩ ወገኖች እየተገለጸ ነው። በሌላ ገጹ ሐማስ በእስራኤል ላይ የሰነዘረው ያልተጠበቀ ጥቃት በእስራኤላውያን ዘንድ ከፍተኛ ድንጋጤ በመፍጠሩ የተነሳ ደግሞ የሰላም ሁኔታውን ለማንሳት ጊዜው አመቺ አይመስልም ይላሉ ዶክተር አንበሴ።
እና እኔ እንደሚመስለኝ ትንሽ መጠበቅ ያስፈልጋል። በተለይ አሁን እስራኤል እንደዚህ ይህን ያህል ሰዎች ሞተውባት ወደ 240 ሰዎች ተጠልፈው ተወስደው ግን በጣም የሞራል ክስረት ደርሶ ነገ አሁን ስለ ሰላም ጭራሽ ያንን ሰዎች መስማትም አይፈልጉም። እንኳን ዘንቦ ቢሽ የሚባል ነገር አለ በአማርኛው። ስለዚህ አሁን አዝማሚያው ማለት ሰዎች በደረሰው ሾክ ነገር ይሄ ሰላም እንደዛ የሚባል ነገር መስማት አይፈልጉም። እርግጥ ይሄ የሰላም አቀንቃኝ የሆኑ ወገኖች አሁን ማምጣት ጀምረዋል። ይሄን ነገሮች እስከ መቼ ነው የምንዋጋው? እስከ መቼ ነው ይሄ ነገር የሚቀጥለው? ለምንድን ነው አንድ መፍትሄ መጥቶ እንደዚህ ሰላም የማይኖሩ የሚለው አሉ። ግን እንዳልኩ የቀኝ ክንፉ በብዛቱ ምክንያት እነዚ አይነት ድምፆች ኦልሞስት እስከ መጥፋት ደርሰው ነበር እስራኤሉ።
ይህም ተጻራሪነት ከወዲሁ ካልተገታ በተለይ በዓለም አቀፍ ደረጃ ያሉ የሃይማኖት ንቅናቄ ቡድኖችን ትኩረት እየሳበ ሌላ መልክ ይዞ ሊመጣ እንደሚችል ፕሮፌሰር አደም ካሚል ስጋታቸውን ይገልጻሉ።
እስራኤሎች ይህን ግምት በማስገባት ልክ ለእርቁ ለሽምግልናው ጊዜ ቢሰጡ ተቀባይነት ቢያገኝ የተሻለ ይሆናል የሚል ግምት ነው ያለኝ።
አሶሲየትድ ፕሬስ በሰሞኑ ዘገባው እንዳመለከተው በጋዛ ሙታኖቻቸውን እየቀበሩ ያሉ ፍልስጤማውያን ቤተሰቦቻቸው ጨርሰው የሚጠፉበት ምክንያት ምን እንደሆነ እየጠየቁ ነው። በርካታ ትውልድ ያላቸው ፍልስጤማውያን ሰሞኑን በእስራኤል በደረሰው የአየር ድብደባ ያለቁበትን እየመረመሩ ነው። እስራኤላውያንም በሐማስ በግፍ ስለተገደሉባቸው ቤተሰቦቻቸው እያዘኑ ሲሆን፣ መንግስታቸው ታግተው እንደተወሰዱ የተገመቱ ከ200 በላይ የሚሆኑ ቤተሰቦቻቸውን እንዲያስመልስ ይጉ እየተጎቱ ነው። የአሽዶድ ነዋሪ የሆኑት ወይዘሮ ጸጋ እንደነገሩና ከእስራኤልና ኢትዮጵያ ያነጋገርናቸው ምሁራን እንደገለጹልን የእስራኤልም ሆነ ፍልስጤማውያን ወጣቶች ለከፍተኛ የስነ ልቦና ችግር የተጋለጡ ነው። ለአመታት የዘለቀው ግጭቱ ቆሞ ሰላም እንዲሰፍን የሁሉም ውትወታ በየአቅጣጫው ቀጥሏል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።